በኢትዮጵያ በሚደርሱ የትራፊክ አደጋዎች ዋነኛ ተጎጂዎቹ ወጣቶች መሆናቸው የሚደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ሲሉ ባለሙያዎች ይናገራሉ። ለችግሩ ዘላቂ መፍትሄ ለማምጣትም መንግስት በትኩረት እንዲሰራ ማሳስበዋል። የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት በበኩሉ የትራፊክ አደጋ አሁንም ሀገራዊ ስጋት መሆኑን ጠቅሶ ነገር ግን የተጎጂዎቹ መጠን እየቀነሰ መምጣቱን አስታውቋል። የመንገድ ደህንነትን በትምህርት ስርዓት ውስጥ እንዲካተትና የህግ ማሻሻያዎችን በማድረግ ለችግሩ ዘላቂ መፍትሄ ለማምጣትም እየሰራው ነው ብሏል። በዚህ ጉዳይ የተጨማሪ አለ።
በኢትዮጵያ የትራፊክ አደጋ አሁንም ህይወት መቅጠፉን ቀጥሏል። በቅርቡ እንኳን በሲዳማ ብሔራዊ ክልላዊ ምስራቃዊ ሲዳማ ዞን ቦና ዙሪያ ወረዳ በተከሰተው አደጋ 71 ሰዎች ለህልፈት ህይወት ተዳርገዋል። በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የመንገድና ትራንስፖርት ክፍል ተመራማሪ የሆኑት ዶክተር ዮናስ ምናሉ ኢትዮጵያ ካላት የመኪና ቁጥር አንጻር ሲታይ የሚደርሰው የትራፊክ አደጋ ቁጥር ከፍተኛ ነው ይላሉ። በትራፊክ አደጋ ከሚደርሱ 10 የሞት አደጋዎች መካከል 9 የሚከሰቱት ኢትዮጵያን ጨምሮ በታዳጊ ሀገራት ነው የሚሉት ዶክተር ዮናስ ምክንያቶችንም እንደሚከተለው ያብራራሉ።
አንደኛው ከመኪኖች አንጻር መኪኖች አሰራራቸው ሊሆን ይችላል፣ እድሜያቸው ሊሆን ይችላል፣ ሞዴላቸው ሊሆን ይችላል። ከዛ አንጻር አደጋ ያው ሊከሰት ይችላል። አንደኛው ምናልባት በዚህ ምክንያት የሚከሰት አደጋ እንደው 5-10% ቢይዝ ነው እንዳጠቃላይ ማለት ነው። እና ምናልባት ሁለተኛው ከአጠቃላይ እንግዲህ እንቅስቃሴ መንገድ አሰራሩ አንጻር ዲዛይኑ ሊሆን ይችላል፣ የሚገነባበት ሁኔታ፣ የአየር ንብረቱ፣ ሌሎች ነገሮችን ያው እነዚህም ልንወስድ እንችላለን። እነዚህ ምናልባት የተወሰነ እስከ 15-20% ድርሻውን ሊወስዱ ይችላሉ። እና ዋናው ብዙውን ድርሻ የሚወስደው ግን ብዙ አደጋዎች የሚከሰቱበት እንደው እስከ 80-90% የሚወስደው ከሰው ጋር የተያዘ ነው፣ ወይም ደግሞ የሰው ኢረር የምንለው ማለት ነው። ይሄ በትክክል የሹፌሩን የድራይቨሩን አነዳድ እስኪል፣ የመንጃ ፈቃድ አወጣጡ፣ የእግረኛ ደግሞ አጠቃቀም፣ መንገድ አያያዝ ምናምን ከነዚህ ጋር ይያዘ። ስለዚህ የታዳጊ ሀገራት ላይ እኛ ኢትዮጵያንም ጨምሮ አደጋዎቹ በጣም አደገኛ ሰፊ የሆኑ የመጡበት ይሄ ትልቁን ፋክተር የሚይዘው 90-80% የሚይዘውን ሰዎቹ ላይ ያለው ማኔጅ የምናደርግበት የምንሰራበት ሲስተም ላይ ብዙ ክፍተቶች ስላሉበት ነው ብለን መደምደም የምንችለው ነገር ይኖራል።
የዓለም ጤና ድርጅት በትራፊክ አደጋ በየዓመቱ 1.2 ሚሊዮን ገደማ ሰዎች ሲሞቱ ከ20-50 ሚሊዮን የሚደርሱት ደግሞ ለአካላዊ ጉዳት እንደሚዳረጉ ባወጣው ዓመታዊ ሪፖርት ላይ ገልጿል። አብዛኞቹ ተጎጂዎች ደግሞ ከ15-29 ባለው የዕድሜ ክልል ውስጥ የሚገኙ ናቸው። በኢትዮጵያም አብዛኞቹ ተጎጂዎች ወጣቶች ናቸው የሚሉት ዶክተር ዮናስ ይህም በአገር ላይ የሚያደርሰውን ሰብአዊና ኢኮኖሚያዊ ጉዳት ከፍ እንዲል አድርጎታል ይላሉ።
በጣም ከፍተኛ ጉዳት ያደርሳል እንጂ በጣም ከንብረትም አንጻር ከሰው ህይወትም አንጻር የፕሮዳክቲቪቲ፣ ምክንያቱም አብዛኞቹ አደጋዎች የሚደርሱት እኮ ወጣት የፕሮዳክቲቭ የሚባለው ከ5-29 እድሜ ያለው ነው ቁጥሮቹ የሚያሳዩት። እነዚህ ታዳጊ ሀገራት ኢትዮጵያንም ጨምሮ ከሚሞቱ ሰዎች በአደጋ ምክንያት ሰለባ ከሚሆኑ ሰዎች ውስጥ ይሄኛው እድሜ ነው በጣም ብዙ ሊድ እያደረገ ማለት በዓለም ላይም ደግሞ አንደኛው ገዳይ ለዚህ ፕሮዳክቲቭ ወጣት አንደኛው ገዳይ የሆነ ምክንያት የትራፊክ አደጋ ነው። ስለዚህ እንደ ሀገር እኛም ብዙ ሎስ እያደረግን ነው እንደማለት ነው። እና ስለዚህ ይሄ ምንም ጥያቄ የለው። ተደጋጋሚ አሁን በቅርብ እንደተከሰቱ አይነት አደጋዎች ይከሰታሉ። እርግጥ ከዚህ በፊትም ብዙ ይከሰታሉ። ምናልባት እንደኔ እይታ ችግሩ ምንድን ነው፣ አደጋዎቹ ሲከሰቱ በዛች ጊዜ ወቅት የሚኖረው የሁሉም በሚመለከተው ባለድርሻ አካላት ለተወሰነች ጊዜ ብቻ ነው። በጣም ሆት ሆኖ ሚዲያውም የሚመለከታቸው አካላትም ትንሽ ከዛ በኋላ ይረሳል።
በሀገር አቀፍ ደረጃ በ2016 ዓ.ም 3111 ሰዎች በትራፊክ አደጋ ሕይወታቸውን ማጣታቸውን የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት መረጃ ያሳያል። የተቋሙ የትምህርትና አቅም ግንባታ መሪ ሥራ አስፈጻሚ የሆኑት አቶ ዮሐንስ ለማ የትራፊክ አደጋ አሁንም አገራዊ ስጋት መሆኑ ላይ ቢስማሙም ባለፉት 5 ዓመታት ግን የሚደርሰው ጉዳት እየቀነሰ መጥቷል ይላሉ።
ምናልባት ከቁጥር ደረጃ ብቻ ዝም ብለን የምንወስደው ነገር ከሆነ ለምሳሌ በ2010 ዓ.ም ወደ 5118 ሰዎች ነበረ ህይወታቸው ያለፈው። ያን ጊዜ ከ900 ሺህ እንደዛም ያልዘለለ ተሽከርካሪዎች ነበሩን። በሌላ በኩል ደግሞ የ2016 ደግሞ ብንወስድ ከ1.5 ሚሊዮን በላይ ተሽከርካሪዎች ናቸው ያሉት። በመንገድ ትራፊክ አደጋ ደግሞ ህይወታቸውን ያጡ ዜጎቻችን ወደ 3111 አካባቢ ነው የሚሆኑት። ይህንን በቁጥር ደረጃ ያየነው እንደሆነ ምናልባት የተወሰነ የመቀነስ ትሬንድ እንዳለ የሚያሳይ ነው። በየአመቱን ብንወስደው ይህንን የሚያሳዩ ነገሮች አሉ። ከችግሩ ግዝፈትና ካሉን የተሽከርካሪ ቁጥሮች እንዲሁም ደግሞ እንደ ሀገር ልንደርስበት ካሰብነው ደግሞ ቅድሞ የተነሳን ደግሞ እንደሆነ አሁንም ችግሩ ብዙ ያልተሻገር ነው እና መሰራለት የሚገባ መሆኑን የሚያሳይ ነው። ምናልባት ዓለም አቀፍ የሆነ ትሬንድ አለ የተሽከርካሪ አደጋ የሚለካበት ወይ በመቶ ሺህ ህዝብ ነው፣ ከዛ ውጭ ደግሞ በ10 ሺህ ተሽከርካሪ ነው የሚለካው። ያንንም ያተብን እንደሆነ ለምሳሌ በ2010 አካባቢ በ10000 ተሽከርካሪ ሞት የነበረ የሰው ቁጥር ወደ 54 አካባቢ ነበረ። ዛሬ ላይ ደግሞ ያየነው እንደሆነ በ10000 ተሽከርካሪ የሚሞተው የሰው ቁጥር ወደ 27 ወርዷል ማለት ነው። ይህንንም በተሽከርካሪ ቁጥራችንም በህዝብ ቁጥሩም ከመሰረተ ልማት ዝርጋታው ከዜጎች ከአንድ ቦታ ወደ ቦታ የመንቀሳቀስ ፍላጎት መጨመር ከሌሎች ነገሮች ጋር ቢያያዝም ግን በተወሰነ መልኩ የመቀነስ ትሬንድ መኖሩን የሚያሳይባቸው ሁኔታዎች አሉ። የሆነ ሆኖ ግን አሁንም የትራፊክ አደጋ ብዙ ልንሰራለት የሚገባና ብዙ ያልተሻገርነው ችግር እንደሆነ ነው የወሰድነው።
የትራፊክ አደጋን ለመከላከል በሚያስችሉ ስራዎች በበጎ ፈቃድ አሻራውን ለማሳረፍ የተቋቋመው የኢትዮጵያ መንገድ ደህንነት ማህበር ፕሬዚዳንት አቶ ዮናስ ወልደሰማያት ግን የትራፊክ አደጋ አሁንም አሳሳቢነቱ እንደቀጠለ ነው ይላሉ።
የኛ የኢትዮጵያ መንገድ ደህንነት ማህበር ዋናው አላማ ይህ ጉዳይ ችግሩን ለአንድ ድርሻ አካል እንሰጣለን፣ የሁሉም የድርሻ አካል ሊሳተፍበት ሊያስተባብር ይገባዋል ብለን እንግዲህ እንደ ማህበር በሲቪል ማህበረሰብ ተመዝግበን እኛ ስንቋቋም አካባቢ የነበረው ቁጥር ትንሽ ከፍ ያለ ነበር። ወደ 5111 አካባቢ ነበረ። አሁን እንግዲህ በቁጥር ብዙ ጊዜ የአንድ ሰው ዋጋ አይተመንም። ታሁንም እንደምታየው በቅርብ የሚታዩት ሁኔታዎች አክሲደንቶች እየጨመሩ ይታያል። እንግዲህ የምነግርህ በፖሊስ መረጃ ተመዝግቦ የሚገኘውን ነው። አንዳንድ መረጃዎች የማይደርሱ ስቴክሆልደሮች መስራት የሚገባቸው ሚዲያዎች መስራት የሚገባቸው አባልነት መስራት አለባቸው። መንግስት መስራት ያለበት ኃላፊነት መወጣት አለበት። ሲቪል ማህበረሰቦች በአገሪቷ ውስጥ ሁሉም የኔ ያገባኛል፣ ይሄ ልክ መንገድ ደህንነት የሁሉም ኃላፊነት ነው። ለአንድ ማህበረሰብ ለአንድ ሰው ምንተው አይደለም። ለዚህ ለኛ ስሎጋ እኔም ያገባኛል በሚል ሁላችንም የድርሻችንን ከተወጣን የተባለውን እቅድ መቀነስ ብቻ ሳይሆን መከላከል የምንችልበት ደረጃ ላይ እንደርሳለን የሚል ነው።
ዶክተር ዮናስ በበኩላቸው መንግስት የትራፊክ አደጋዎች በዘላቂነት እንዲቀንሱ የችግሩ ምክንያቶችን በጥልቀት በማጥናትና በመለየት ለመፍትሄያቸው በትኩረት መስራት እንደሚገባ ይመክራሉ።
ግብ ማስቀመጥ አለብን። በቃ ምን መስራት አለብን፣ ምን ማድረግ አለብን የሚለውን ከላይ ዲሲሽን ሜከሮች ወይም ደግሞ እነዚህ ውሳኔ ሰጪ አካላት ትኩረት ሰጥተውት በእቅድ አስቀምጠው ያንን በዛ መሰረት መስራት አለባቸው። ይሄ በጩኸት እንደዚህ ዝም ብሎ በላይ ላይ ለሚዲያ እንደዚህ ለምን የሚሰሩ ስጦታዎች፣ እንደዚህ አይነት ነገሮች የተወሰነ ጊዜ ስሜትን ሊያነቃቁ ይችላሉ። ኦፍኮርስ ከተወሰነ ጊዜ በኋላ ግን ለውጥ ለማምጣት በጣም ቀጣይነት ባለው ሁኔታ እቅድ ላይ ተቀምጦ አሁን ስትራቴጂ የሚባል ነገር መቀመጥ አለበት። በአንድ አመት ውስጥ በስድስት ወር ውስጥ የት ለማድረስ ነው የሚታሰበው? ያንን ለማድረስ መንስኤዎቹ ላይ ምንድን ነው መስራት ያለብን? መረጃዎች ይሰበሰባሉ። ከመኪና አንጻር ሊሆን ይችላል፣ ከሰዎቹ ከድራይቨሮች እና ከሌሎች ብሄር አንጻር ሊሆን ይችላል፣ ከመንገዶቻችን አሰራር ሊሆን ይችላል። ስለዚህ ዲቴል ዳታዎቹ ይሰበሰባሉ፣ መሰብሰብ አለባቸው። በቃ ትኩረት ተሰጥቶት ማለት ነው። ከዚህ በፊት የተደረሱትን አደጋዎች ይብን ወደኋላ 10-20ዎቹን እንኳን መረጃቸውን ብንሰበሰብ ወደ በደንብ እንደ ልክ እንደ ክራይም ኢንቨስቲጌሽን እንደማለት ነው ኢንቨስቲጌት ብናደርጋቸው ሰርቫይቫሎቹን እዛ አካባቢ የነበሩትን እየጠየቅን ምናምን ብንገጣጥማቸው የሚነግሩን ነገሮች አሉ። በቃ ምን ላይ መስራት እንዳለብን እና እነዛን ከለየናቸው እነዛን ትኩረት ሰጥተን የሚያስፈልገውን ወጪ በጀት ጊዜ በሙሉ መድበን ከሰራ መቀነስ ይቻላል። የተወሰነ መግታት ይቻላል። የተወሰነ በጊዜ ሂደት ወደሚፈለገው ሌቭል ማምጣት ይቻላል ብዬ አስባለሁ።
በኢትዮጵያ ዋነኛዎችን የትራፊክ አደጋ ምክንያቶች የመለየት ስራ ተከናውኗል የሚሉት የኢትዮጵያ መንገድ ደህንነትና መድን ፈንድ አገልግሎት የስራ ኃላፊ አቶ ዮሐንስ ለማ በበኩላቸው ማህበረሰባዊ ግንዛቤን ለማሳደግ የመንገድ ደህንነት በትምህርት ስርዓት ውስጥ እንዲካተት ተደርጎ ከ2014 ጀምሮ በአንደኛ ደረጃና ሁለተኛ ደረጃ ትምህርት ቤቶች እየተሰጠ መሆኑን ይናገራሉ።
አሽከርካሪዎች ስለ መንገድ ደህንነትም ሆነ ስለ ትራፊክ ምልክትና ማመልከቻዎች የሚማሩት መንጃ ፈቃድ ለማውጣት በሚሄዱበት ሰዓት ነው። ከዛ ውጭ ግን በትምህርት ደረጃ ብዙም ስለ መንገድ ደህንነት የማይነገርባቸው ሁኔታዎች ነበሩ። ያንን የመቀየርና አሁን በካሪክለም ውስጥ የመንገድ ደህንነት ትምህርት አንዱ እንዲሆን ተደርጎ ስራዎች እየተሰሩ ነው የሚገኙት። በሌላ በኩል ደግሞ የመንጃ ፈቃድ አሰጣጥ ሂደቱ ላይም ደግሞ የሚታዩ የተለያዩ ብልሹ አሰራሮች አሉ። ያንንም መሰረት በማድረግ ደግሞ እየተሰራሉ አሉ። ምናልባት በቁጥር መግለጽ ቢከብደኝም በርካታ የአሽከርካሪ ማሰልጠኛ ተቋማት ከማስጠንቀቂያ ጀምሮ የተሰረዙባቸውም ሁኔታዎች አሉ ማለት ነው እና አገልግሎት እንዳይሰጡ የታገዱበት የምርመራ ተቋማትም በዛው ደረጃ አለ። ከምንም በላይ ግን ማህበረሰብ ላይ መስራትና በቀጣይ ደግሞ የመንገድ ትራፊክ አደጋን መከላከል የሚችል ዜጋ ማፍራት ስለሚጠይቅ ያ ደግሞ በእውቀት ላይ የተመሰረተ ነው። ትልቁ እንግዲህ እየተሰራ ያለው ትምህርት ላይ ነው ማለት ነው። በሌላ በኩል ደግሞ የህግ መላላቶች ነበሩ። በተለይ የትራፊክ ጣትን መሰረት አድርገን በምንነጋገርበት ሰዓት ለመፈጸም ሆነ ለማስፈጸም ችግር የሚፈጥሩ እና በዛው ልክ ደግሞ መላላትን ጥፋተኝነትን የሚያበረታቱ ህጎችም ነበሩ። ስለዚህ ያንን የትራፊክ መቆጣጠሪያ ህግን የማሻሻል ስራዎች እንደዚሁ አሁን በቅርብ ጊዜ ነው የተሰራው። ምናልባት አንድ አራት ወር ሊሆነ ነው ወደ ተግባር ራሱ ተገባ።
የዓለም ጤና ድርጅት የ2023 ዓለም አቀፍ ሪፖርት እንደ አውሮፓውያን አቆጣጠር በ2021 በኢትዮጵያ በትራፊክ አደጋ የሞቱ ሰዎች ቁጥር 3971 መሆናቸውን ጠቅሷል። ከሟቾቹ መካከልም 79 በመቶ የሚሆኑት ወንዶች እንደሆኑ ገልጿል። በየዓመቱ በትራፊክ አደጋ ሕይወታቸውን የሚያጡ ሰዎች ቁጥር ከፍና ዝቅ ቢልም አሁንም ግን በቅርቡ በሲዳማ ክልል እንደተከሰተው ሁሉ ዜጎች በአሳዛኝ የትራፊክ አደጋ ሕይወታቸውን እያጡ እንደወጡ መቅረታቸው ቀጥሏል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።